የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ
በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሚያዝያ 3 2011 ዓ.ም ምሽት የጋቢና ቪኦኤ ዝግጅታችንን ጀመር።
የሱዳኑ ፕሬዝዳንት ኦማር አልበሽርን ስልጣን ጦሩ ተቆጣጥሯል።
በኦማር አልበሽር መወገድ የተደሰቱ ብዙ ሺህ ሰልፈኞች የካርቱምን ጎዳና ጥለቅልቀው ታይተዋል። ዛሬ ሙሉን ዘገባ ቆየት ብለን ይዘን መለሳለን።
የአማራ ክልል የሃይማኖት ተቋማት ጉባኤ ውግዘት
በብሔር ስም በቋንቋ ስም በተለያየ ምክንያቶች እየተፈጠሩ አገር አይደለም መኖሪያ አይደለም መባል አይገባው። ይሄ ታሪክንም ሳይቀር ማጥፋት ነው። የኢትዮጵያ ታሪክ እንደሱ አይደለም።
የጉባኤው የቦርድ ሰብሳቢ መላከ ሰላም ኤፍሬም ሙሉ ዓለም ናቸው። በሙሉ ዘገባ ተመልሰን እንገናኛለን።
ሌሎች ለምሽቱ ያዘጋጀናቸው ቅንብሮችም አሉን። ፕሮግራሙን በመምራት ጽዮን ግርማና ሀብታሙ ስዩም አብረናችሁ እንቆያለን። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
የሱዳኑ ፕሬዝዳንት ኦማር አልበሽር በጦር ሰራዊቱ ተጽኖና ለ30 አመታት በዘለቀው አገዛዛቸው ላይ ለአራት ወራት ያለማቋረጥ በተካሄደ ህዝባዊ ተቃውሞ ተገፍተው ስልጣን መልቀቃቸው ተሰምቷል። ኦማር አልበሽር በቁም እስር ውስጥ እንዲቆዩ እንደተደረጉም ተሰምቷል። ፕሬዝዳንቱ ከስልጣናቸው በመወገዳቸው የተደሰቱ ሱዳናውያን ወደ አደባባይ ወጥተው ደስታቸውን እየገለጹ ነው። ዝርዝሩን ከዜና በኋላ ይዘን መለሳለን።
ድብቅ የመንግስታት ገበናዎችን በበይነ መረብ ላይ በመበተን የሚታወቀው ዊክሊክስ መስራቹ ጁሊያን አሳንጅ በቁጥጥር ስር ውለዋል። አሳንጅ ወሰባዊ ጥቃት አድርሰዋል በሚል በስዊድን ክስ ከተከፈተባቸው ወዲህ ላሉት 7 አመታት እንግሊዝ ለንደን ውስጥ በሚገኘው የኢኳዶር ኤምባሲ ተሸሽገው ነበር። ኢኳዶር አሳንጅ ከዓለም አቀፍ ስምምነቶችና የቀን ተቀን ህይወት መርሆች ተቃራኒ የሆኑ አድራጎቶችን በመደጋገማቸው ከዚህ በኋላ ከለላ እንደማትሆናቸው በፕሬዝዳንቷ ሌኒን ሞሪኖ በኩል አሳውቃ ነበር። የ47 አመቱ ጁሊያን አሳንጅ ለስዊድን ተላልፈው ከተሰጡ በአሜሪካ እጅ ሊገቡ እንደሚችሉ በመግለጽ ሲሟገቱ እንደነበር አይዘነጋም። አሳንጅ በተያዙ በሰዓታት ውስጥ ዩናይትድ ስቴትስ ብዙ መቶ ሺህ የዩናይትድ ስቴትስ ምስጢራዊ ሰነዶች ከመጋለጣቸው ጋር በተያያዘ የኮምፒውተር ሰርስሮ ብርበራ ወንጀል ክስ መስረታባቸዋለች። አሳንጅ የተመሰረተባቸው ክስ ወንጀለኛ ተብለው ከተበየነባቸው በአምስት አመት እስር ሊቀጡ ይችላሉ።
የቦኮ ሐራም ታጣቂ ቡድን ጥቃት ተጠናክሮና ተደጋግሞ በመቀጠሉ በአስር ሺዎች የሚቆጠሩ የደቡብ ምስራቅ ኒጀር ስደተኞችና ፍልሰተኞች በእጅጉ ለከፋ ችግር መጋለጣቸውን የተባበሩት መንግስታት የስደተኞች መርጃ ተቋም ተናገረ። እንደ ተቋሙ ማብራሪያ ባለፈው ወር ብቻ መሰረቱን ናይጄሪያ ባደረገው የቦኮ ሐራም ቡድን ጥቃት በኒጀር ድንበር ገደማ 88 ሰላማዊ ሰዎች ተገድለዋል። 18000 የሚሆኑ ሰዎች ሸሽተው ከተጠለሉበት ስፍራ ለሁለተኛና ሶስተኛ ጊዜ ቤት ንብረታቸውን ትተው እንዲፈናቀሉ ምክንያትም ሆኗል። በነፍሳቸው ሳሱ ወገኖች ዲፋ ወደ ተባለችው ከተማ በብዛት እየተመሙ ስለመሆኑ የተነገረ ሲሆን በከተማዋ ተጨማሪ መጣበብ እንዳይፈጠር ተሰግቷል። ከአውሮፓውያኑ 2015 ጀምሮ ሩብ ሚሊዮን የሚያክል ህዝብ ከቦኮ ሐራም ጥቃት ሸሽቶ በኒጀር ዲፋ ከተማ ጥገኝነት ጠይቆ በመኖር ላይ ይገኛል።
በተባበሩት መንግስታት የትምህርት የሳይንስና የባህል ማዕከል ተቋም በቅርስነት በተመዘገበውና በአሁኑ ሰዓት በሰደድ እሳት እየጋየ የሚገኘውን የሰሜን ተራሮች ብሔራዊ ፓርክ ለመታደግ የሄሊኮፕተሮች እርዳታ ከሌሎች ሀገሮች ተጠይቋል። ጥያቄውን የተቀበለችው ደቡብ አፍሪካ 6 የእሳት ማጥፊያ ሄሊኮፕተሮችን ልትልክ መሆኑን የኢትዮጵያ የዱር እንስሳትና ልማት ጥበቃ ባለስልጣን ለሀገር ውስጥ መገናኛ ብዙሃን ዛሬ አስታውቀዋል። የ50 ዓመታት እድሜ ያለው እና የጎብኚዎች የአይን ማረፊያ የሆኑ ብርቅዬ የዱር አራዊትና ጽዋት መናኸሪያ በሆነው በዚህ ስፍራ ከጥቂት ቀናት በፊት የተነሳው ሰደድ እሳት ከ300 ሄክታር በላይ ደን ማቃጠሉን መዘገባችን ይታወሳል። እሳቱ በሙቀትና በነፋስ እየታገዘ በመዛመቱ ደኑ የደኑ መቃጠል እየጨመረ መምጣቱን የፓርኩ ኃላፊዎች እየገለጹ ሲሆን ሄሊኮፕተሮቹ በአስቸኳይ ተገኝተው ርብርብ መደረግ እንዳለበት አሳስበዋል። የባለስልጣን መስሪያ ቤቱ ዋና ዳይሬክተር አቶ ኩመራ ዋቅጅራ እንደተናገሩት እሳቱን ለማጥፋት እየተረባረቡ የሚገኙት የአካባቢው ማህበረሰብ አባላት መሆናቸውን ገልጸው ነገር ግን እየተስፋፋ በመምጣቱ ከፍተኛ እርዳታ እንደሚያስፈልግ ተናግረዋል። በቀጣይ ቃጠሎን ለመቆጣጠር ከደቡብ አፍሪካ 6 ሄሊኮፕተሮችን ለማምጣት መስማማታቸውንም ጨምረው ተናግረዋል። በተጨማሪም ፈረንሳይ ድጋፍ ለማድረግ መስማማቷን የገለጹ ሲሆን ኬንያም ጥያቄ ቀርቦላት ነገር ግን በሀገራቸው ፓርክ ላይ በተነሳው ሰዓት ምክንያት ፈጥና ምላሽ መስጠት አልቻለችም ብለዋል። አድማጮች ለሰዓቱ ያዝናቸው አጠር ያሉ ምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም
አብረን ካድማስ እንሻገር እንላችኋለን።
ጋቢና ቪኦኤ Let's cross boundaries together።
አሁን በመጀመሪያ ወደ አስተዋወቅናችሁ ዜና ነው የምናልፈው። የሱዳኑ ፕሬዝዳንት ኦማር አልበሽር በጦር ሰራዊቱ ተጽኖ ለ30 አመታት በዘለቀው አገዛዛቸው ላይ ለአራት ወራት ያለማቋረጥ በተካሄደው ህዝባዊ ተቃውሞ ተገፍተው ስልጣን መልቀቃቸውን ከሀገሪቱ የሚወጡ ዘገባዎች ይገልጻሉ። ናባ ሙሂዲን ከካርቱም ተከታዩን ዘገባ ልካልናለች። ሰለሞን ክፍሌ እንደሚከተለው አጠናቅሮታል።
አንድ የሱዳን ወታደራዊ ምንጭ ለአሜሪካ ድምጽ በገለጸው መሰረት ፕሬዝዳንት ኦማር አልበሽር ዛሬ ጧት በቁም እስር ላይ እንዲውሉ የተደረገው ጦር ሰራዊቱና የፖለቲካ መሪዎች በሽግግር መንግስት ምስረታ ላይ እየተደራደሩ ባለበት ጊዜ ነው። ባለስልጣናቱ በዚህ ወቅት ዋናውን አውሮፕላን ማረፊያ ዘግተዋል። የፕሬዝዳንቱ ታማኞች መሆናቸው የሚታመን የፖለቲካና ወታደራዊ መሪዎችን ይዘው አስረዋል። ሮይተርስ የዜና አገልግሎት እንደዘገበው ደግሞ ወታደሮች ገዢውን ብሔራዊ ኮንግረስ ፓርቲ የሚቆጣጠረውን የባሽሩን እስላማዊ እንቅስቃሴ ዋና ጽህፈት ቤት ወረዋል። የአሜሪካ ድምጽ አስተያየት የጠየቃቸው የፓርቲው ቃል አቀባይ ግን ምላሽ አልሰጡም። በኦማር አልበሽር ከስልጣን መወገድ የተደሰቱ ብዙ ሺህ ሰልፈኞች የካርቱምን ጎዳናዎች አጥለቅልቀው ታይተዋል። ወታደሩ ከኛ ጋር ነው ሲሉም መፈክር አሰምተዋል። ፋጢማ መንገድ ዳር ከሕፃናት ልጆቿ ጋር ተቀምጣ መኪኖች ጥሩምባ እያሰሙ ደስታቸውን በመግለጽ ሲያልፉ ተመልክታለች። አስተያየቷንም ተጠይቃ በአረብኛ እንዲህ ብላለች። ፋጢማ ያለችው እኛ ተቃዋሚዎች መንግሥት ቀደም ሲል ሊገልጸን እንደፈለገው አይጦች ሳንሆን አንበሶች ነን ነው። ሰልፈኛው ከወታደራዊ ባለሥልጣናቱ ስለ ለውጡ መግለጫ ካልተሰጠው በቀርም ተቃውሞውን አቋርጦ ወደ የቤቱ አይመለስም ስትል አክላለች። ፋጢማ የ75 ዓመት ዕድሜ ያላቸው ኦማር አልበሽር ከሥልጣን መወገዳቸውን የሚያረጋግጠው ዜና መንግሥቱ በሚቆጣጠረው ቴሌቪዥን የተነገረውም ከሰዓታት በኋላ ነው። ጦር ሰራዊቱ እጅግ አስፈላጊ የሆነ መግለጫ ለሕዝብ ይሰጣል የሚል ነበር የቴሌቪዥኑ ሰበር ዜና። የሀገሪቱ ራዲዮና ቴሌቪዥን ጣቢያዎችም ወታደሩ ይፋ መግለጫ ይዞ እስኪወጣ ብሔራዊ ዜማዎችና መዝሙሮችን ሲያሰሙ ቆይተዋል። በዚህ መሃል ጦር ሰራዊቱ ወታደሮችን በከተማይቱ ቁልፍ አካባቢዎች መከላከያ ሚኒስቴሩን ጨምሮ ለጥበቃ አሰማርቷል። ብዙ ሺህ የተቃውሞ ሰልፈኞች ካለፈው ቅዳሜ ጀምሮ የመቀመጥ አድማ ያካሄዱት በመከላከያ ሚኒስቴሩ ደጃፍ መሆኑ ተዘግቧል። እንደሚሰማው ከሆነ ደግሞ የተባረሩት ፕሬዝዳንት የአልበሽር ደጋፊዎች ዛሬ የራሳቸውን ሰልፍ ያደርጋሉ ተብሎ ሲጠበቅ ነበር። የሀገሪቱ ብሔራዊ የጸጥታ መስሪያ ቤት ፍቃድ በመከልከሉ ሊሳካ አልተቻለም ተብሏል። በሱዳን ከአራት ወራት በፊት ሕዝባዊ ተቃውሞውን የቀሰቀሰው የምግብና የነዳጅ እጥረት ሲሆን ኋላ ቀስ በቀስ ፕሬዝዳንቱ አልበሽር ሥልጣን ይልቀቁ ወደሚለው ጥያቄ ተሸጋግሯል። አሁን ከመሸድ በደረሰን ዜና በመንግሥታዊ መገናኛ ብዙሃን ዘገባ መሠረት ጠንካራው የሱዳን ብሔራዊ ጸጥታና ደህንነት አገልግሎት መሥሪያ ቤት በመላ ሀገሪቱ የሚገኙ የፖለቲካ እስረኞችን እንደሚፈታ አስታውቋል። እማኞች ግን ሰልፈኞቹ በሁለት ምስራቃዊ ግዛት በሚገኙ የደህንነት መስሪያ ቤቶች ላይ ማለትም በፖርት ሱዳንና በከሰላ ወታደሩ በገባው ቃል መሰረት እስረኞቹ ባለመለቀቃቸው ጥቃት አድርሰዋል ይላሉ። በተያያዘ ዜና ወታደሮች በሰላማዊ ሰልፈኞች ላይ ከመጠን ያለፈ ኃይል ተጠቅመዋል መባሉን የተባበሩት መንግስታት ድርጅት የሰብአዊ መብቶች ባለሙያዎች አውግዘዋል። በሱዳን ከመጋቢት 28 ቀን 2011 ዓመተ ምህረት ወዲህ ብቻ ከ20 በላይ ሰዎች መገደላቸውንና ከ100 በላይ መጎዳታቸውን የገለጹት የዓለሙ ድርጅት የሰብአዊ መብቶች ባለሙያዎች ብዛት ያላቸው ሰዎች ስለመታሰራቸውና በጋዜጠኞች ላይ ጥቃት ስለመድረሱም ዘገባዎች የደረሳቸው መሆኑን አመልክተዋል። በዚህ ቀውስ መሃል የዜጎች ሐሳብን በነጻነት የመግለጽና በሰላማዊ መንገድ የመሰብሰብ መብቶች መከበርና መጠበቅ እንዳለበትም አስገንዝበዋል። ወደ ዕለቱ ሁኔታ ስንመለስ ሱዳናውያን የፕሬዝዳንት ኦማር በሽርን ከስልጣን መባረር አስመልክቶ አስተያየታቸውን እየሰጡ ነው። በመከላከያ ሚኒስቴር ደጃፍ የተሰበሰቡ ተቃዋሚዎች የሚሉት ጦር ሰራዊቱ የህዝብ ስለሆነ ምስጋና ይገባዋል ነው።
البيان الجيش السوداني كان مخيب للامان وكان دون مستوى تطلعات جماهير الشعب السوداني
ከሰልፈኞቹ አንዱ መሐመድ አሊ በበኩሉ ከወታደሩ የተሰጠው መግለጫ አሳዛኝና የሱዳንን ህዝብ ፍላጎት የማያሟላ ነው ብሏል። ተቃዋሚዎች አለማቸው ግቡን እስኪመታ በመቀመጥ አድመው እንደሚቀጥሉም ጥሪ አስተላልፈዋል።
لن يقبل الثوار دعمين اخرين الحكم العسكري بعد 30 عاما من ذاك الحكم
سوحات بالالچ ሌላ በተቃውሞ ሰልፉ ተሳታፊ ናት ያለችው ሌላ ተጨማሪ 2 አመታት የወታደር አገዛዝ አንቀበልም። ከ30 አመታት አምባገነናዊ ወታደራዊ አገዛዝ በኋላ ተቃውሞ የወጣ ነው የሲቪል ዲሞክራሲያዊ መንግስት ለመመስረት ነው ብላለች። ነጻና የተረጋጋች ሱዳን እስክናይ ድረስም በጀመርነው የመቀመጥ አድማ እንቀጥላለን ስትል ሱሃ አጠቃላለች።
የአማራ ክልል የሃይማኖት ተቋማት ጉባኤ ሰሞኑን በአማራ ክልል በሰሜን ሸዋና ኦሮሞ ብሔረሰብ ዞኖች በአምልኮ ተቋማት ላይ የደረሰውን ቃጠሎና በሰላማዊ ሰዎች ላይ የደረሰውን የህይወትና የአካል ጉዳት አውግዟል። ጉባኤው የተሰበሰበው ባህር ዳር ላይ ሲሆን መሪዎቹ ትናንት መግለጫ ሰጥተዋል። አስቴር ምስጋናው በጉዳዩ ላይ ቀጣይ ዘገባ አልካለች።
የአማራ ብሔራዊ ክልል የሃይማኖት ተቋማት ጉባኤ በወቅታዊ ጉዳዮች ላይ ጋዜጣዊ መግለጫ ሰጥቷል። የጉባኤው የቦርድ ሰብሳቢ መልአከ ሰላም ኤፍሬም ሙሉ ዓለም በመግለጫው እንደተናገሩት ከሰሞኑ በሰሜን ሸዋና በኦሮሞ ብሔረሰብ አስተዳደር ዞኖች በቤተ እምነቶችና ውድ በሆነው የሰው ልጆች ላይ የደረሰውን ጥቃት የሃይማኖት ተቋማት የሚያወግዘውና የኢትዮጵያን ታሪክ የሚያበላሽ መጥፎ ጠባሳ ነው ያሉት።
ሰሞኑን በኦሮሞ ብሔረሰብ ዞንና ሰሜን ሸዋ ዞን ውስጥ እንዳንድ አካባቢዎች በተነሳ ግጭት በጠፋው የሰው ህይወትና የሃይማኖት ተቋማትም ሳይቀር መውደማቸው የክልላችንን የሃይማኖት ተቋማት ጉባኤ እጅግ ያሳዘነ መሆኑን መግለጽ እፈልጋለሁ። ህዝቡን ጠባቂ እንጂ ገዳይ አይደለም። ሲጀመር በኢትዮጵያ ህዝብን ወገኑ በምድር ላይ በሚቆይበት ጊዜም ወንድሙን ወንድሙ አክብሮ ተከባብሮ ተጠባብቆ በችግሩም ጊዜ ተረዳድቶ ህዝብ ቀላል ነገር አይደለም። ከስላሴ በስተቀር ሰውን የመፍጠር አቅሙ የማስወር ህይወት የመስጠት አቅም የለውም ሌላው አካል። ስለዚህ ይህንን ህንጻ ማፍረስ የእግዚአብሔርንም ህግ መጣስ መሆኑን እንዲህ አይነት ተግባር የሚፈጽሙ ሰዎች ሊረዱ ይገባል።
መልአከ ሰላም ኤፍሬም አያይዘው የሰው ልጅ ውድ ፍጡር በመድረም ሲኖር በዘር በሃይማኖትና በቀለም ተከፋፍሎ ሊጎዳዳ አይገባም ብለዋል።
ምድራችን የተሰጠችው ሰው እንዲኖርባት አራዊትም ሳይቀሩ በእያሉበት በክብር እንዲኖርባት ተፈጠረሽ ምድር ነው። አንድ ሰው የሚኖርባት አይደለም። የሰው ልጅ እስከ ዓለም ፍጻሜ ድረስ ዘር ከዘር እየተተካካ የሚኖርባት ምድር ነው። ይቺ ምድር ቅድስት ኢትዮጵያ ምድረ ኢትዮጵያ ትባላለች። በዚህች ኢትዮጵያ ምድር የኢትዮጵያ ህዝቦች አይደለም ሌሎችም እንግዶች መጥተው የተራቡት የሚበሉባት የሚጠጡባት የተራዙት የሚለብሱባት ክቡር ህዝብ ነው። ስለዚህ ይህን ሁሉ ጥሶ በብሔር ስም በቋንቋ ስም በተለያየ ምክንያቶች እየተፈጠሩ አገርህ አይደለም መኖሪያ አይደለም መባል አይገባም። ይህ ታሪክንም ሳይቀር ማጥፋት ነው። የኢትዮጵያ ታሪክ እንደሱ አይደለም።
የጉባኤው ምክትል ሰብሳቢ ሼህ ሰኢድ መሐመድ በበኩላቸው ብሔር መሰረት አድርጎ መጠፋፋት በየትኛውም የሃይማኖት አስተምሮ የተከለከለ ነው ብለዋል።
ህዝቡ ሊያወግዘው ይገባል። የኔ ብሔር ይበልጣል፣ የኔ ብሔር የበላይ ነው ብሎ የሚያስብ የጥፋት ኃይል ካለ ይሄ ሃይማኖት መሰረት ስለሌለው በእስልምናችን ነቢያችን አለይሂ ሰላቱ ወሰላም ዘረኝነት ጥንብናትና ራቋት አትቅረቧት ሲሉ በሐዲሳቸው አስተምረውናልና የዘረኝነት አስተሳሰብ ከሃይማኖታችን የሌለ በመሆኑ ህብረተሰቡ ሊያወግዘው ይገባል።
በተለይ አሉ ሸህ ሰኢድ እርስ በርስ በመተጋገዝና በመፈቃቀር የሴረኞችን ተልእኮ ማክሸፍ እንደሚገባም አክለው ገልጸዋል።
ሰላማችንን በሚያናጋ አብሮነታችንን በሚያፈርስ መልኩ አፍራሽ ኃይሎች አሉ። በባለፈው ከወር ሁለት ወር በፊት በጎንደር ደቡብ ጎንደር እስቲ አካባቢ ላይ ሁለት መስጊዶች ቃጠሎ ደርሷል። አሁን ደግሞ ቤተክርስቲያን የማቃጠል ስራ ተሰርቷል። እነዚህ ድርጊቶች ታላቢ የሚያደርጉት በሃይማኖት ህብረተሰቡን ለማጋጨት ያሰቡ የጥፋት ኃይሎች እንጂ አንዱን እምነት ከአንዱ እምነት ተጣልቶ ማያውቅም፣ ተከባብሮ ተቻችሎ የኖረ ህዝብ ነው ያለን። ስለዚህ መእመኑ ማድረግ ያለበት ምንድነው? እንደ አይነት የመስጊድ ቃጠሎ ሲሆን የቤተ ክርስቲያን ቃጠሎ በአጥፊዎች ሲፈጸም በሰከነ መንገድና ይሄ ድርጊት ለምን ታስቦ የተፈጸመ ነው በሚል በደንብ ሊያው ይገባልና ህብረተሰቡን አደራ የምንለው በእንደ አይነት የሃይማኖት ተቋማት የሚመጡብን የኛን መጠቃቃት የኛን መጠፋፋት የሚፈልጉ ኃይሎች መሆኑን አውቆ በሰከነ መንገድ ልክ ባለፈው እንደተደረገው ርብርብ መስጊድ ሲቃጠል ክርስቲያን ወንድሞቻችን ናቸው እኛን ሰራዋለን የሚል እዚያውም ድረስ ሄደው ያጠናከሩ፣ አሁንም በዚህ ጥቃት በደረሰበት ቤተክርስቲያን ላይ እዚያ አካባቢ ያለው ሙስሊም ህብረተሰብ ተጋግዞ ይህንን ድርጊት የፈጸሙ ሰዎችን ተንኮላቸውን ማክሸፍ ይጠበቅበታል የሚል መልእክት ለማስተላለፍ ነው።
የአማራ ብሔራዊ ክልል የሃይማኖት ተቋማት ጉባኤ 7 ቤተ እምነቶችን ያካተተ ጉባኤ ነው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አድማጮች የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። አስቴር ቀደም ሲል አደረሰችን ዘገባ እናመሰግናለን። ወደ ተከታዩ ዘገባችን ነው የምናልፈው። ከሰሞኑ የተለቀቀ አዲስ ሪፖርት ይፋ እንዳደረገው 175 ሚሊዮን የሚገመት ከእድሜያቸው ከ3 እስከ 6 ዓመት ከሆኑ ህጻናት መካከል ገሚሱ የቅድመ መጀመሪያ ደረጃ ትምህርት ባለማግኘታቸው ህይወታቸው ከጅማሬው ፈተና ይበዛበት ሆኗል። የተባበሩት መንግስታት ህጻናት መርጃ ተቋም በምህጻረ ቃሉ ዩኒሴፍ የመጀመሪያ የሆነውን በቅድመ የመጀመሪያ ደረጃ ትምህርት ላይ የሚያተኩር ሪፖርትም አትሟል። የሪፖርቱ መጠሪያ ለመማር ዝግጁ የሆነች ዓለም ጥራት ላለው የቅድመ መጀመሪያ ትምህርት ትኩረት እንስጥ የሚል ነው። ሊሳ ሽላይን ከጄኔቫ ያጠናቀረችው ዘገባ አለ፣ ሀብታሙ ስዩም ያስደምጠናል።
አጥኚዎች የቅድመ መጀመሪያ ደረጃ ትምህርት በእጅጉ አስፈላጊ መሆኑን ይናገራሉ። የቅድመ መጀመሪያ ትምህርት ያገኙ ህፃናት ለወደፊቱ ስኬታቸው በእጅጉ አስፈላጊ ሆኑ ክህሎቶችን እንዲያዳብሩ ተጨማሪ ጉልበት ይሆናቸዋልም ይላሉ። ማስረጃዎች እንደሚያሳዩት በልጅነት የተገኘ ትምህርት ለአእምሮ እድገት እንዲሁም ህፃኑን ወደ ትክክለኛው የትምህርት መንገድ ለመምራት ሚናው የላቀ ነው። ሪፖርቱን ያዘጋጁት ሌቪሊና ቦሪሶቫ ለቪኦኤ ሲናገሩ የቅድመ መጀመሪያ ደረጃ ትምህርት የወሰዱ ልጆች ካልወሰዱት ጋር ሲወዳደሩ የአንደኛ ክፍል ትምህርታቸውን በሚጀምሩበት ጊዜ በእድገት ፈር የሚያዝና ለትምህርት ዝግጁ የመሆን እድላቸው በጥፍ የተሻለ ነው።
They're much more likely to not drop out in the early grades of school to complete
የመጀመሪያ ደረጃ ትምህርታቸውን በጊዜ የማጠናቀቅና ትምህርታቸውን ያለማቋረጥ እድላቸው ከፍ ያለ ነው። ከዚህ የላቀው ደግሞ እየተጋፈጥ ነው ባለው የዓለማችን የትምህርት ውጥንቅጥ ጊዜም ቢሆን አዋቂ ሲሆኑ ለስኬት የሚያበቋቸውን የንባብና የሂሳብ ክህሎቶች ለመቅሰም ይቻላቸዋል።
ሪፖርቱ በደሃ ሀገራት ውስጥ ያለውን አስጨናቂ ምስልም አሳይቷል። በደሃ ሀገራት ውስጥ ከአምስት ህጻናት መካከል አንዱ ብቻ የቅድመ መጀመሪያ ደረጃ ትምህርት ያገኛል። በአንጻሩ ባደጉ ሀገራት ከአምስት ህጻናት መካከል ወይም ሙሉ በሙሉ አምስቱ ካልሆነም ደግሞ አራቱ የትምህርት እድሉን ያገኛሉ። ቦርሶቫ እንደሚሉት የዩኒሴፍ ጥናት እንደሚያሳየው ከሰሃራ በታች ያለው የአፍሪካ ክፍል እጅግ ዝቅ ያለ ደረጃን ይዟል። በተለይ ደግሞ በምዕራብና ማዕከላዊ አፍሪካ ሁኔታው እጅግ አሳሳቢ ደረጃ ላይ ደርሷል። በእነዚህ ቦታዎች 70% የሚሆኑ ህጻናት ለቀደመ የትምህርት ገበታ አልታደሉም።
all of the kind of sub-regions within Africa are behind at the moment, and that's where support is needed.
ሁሉም ከሳሐራ በታች የሚገኙ ቀጠናዎች ወደ ኋላ ቀርተዋል። ድጋፍ ያስፈልጋል። ልዩ ነገር ለመፍጠር ካስፈለገ ግፊት ያስፈልጋል። እንደሚገመተው እነኚህ ቀጠናዎች ትምህርት ያመጣውን ፋይዳዎች በተመለከተም ገና ትግል ውስጥ ያሉ ናቸው። እነኚህ የትምህርት ፍርዓቶች በቅድመ መጀመሪያ ደረጃ ትምህርት ላይ መዋለ ነዋይ ቢፈስ የኋላ ኋላ አትራፊ ሊሆኑ ይችላሉ።
ሪፖርቱ ሁሉም የዓለም ቀጠናዎች ላለፉት 15 ዓመታት የቅድመ መጀመሪያ ደረጃ ትምህርትን በማዳረስ ረገድ ማሻሻል እንዳሳዩ ጠቅሷል። በአፍሪካና በመካከለኛው ምስራቅ ያለው መሻሻል ግን በጣም ዘግምተኛ ነው። ደቡብ እስያ ደግሞ ከሞላ ጎደል የተሻለ ነው ሲል አስገንዝቧል። ትልቅ ምርት ያሳዩ ብሎ ሪፖርቱ የጠቀሳቸው ትምርትን ለሁሉም ለማዳረስ እየጣሩ ያሉትን የላቲን አሜሪካ፣ የካሪቢያን ደሴቶች፣ የምስራቅና መካከለኛው አውሮፓ ሀገራትን ነው። ዩኒሴፍ መንግስታት በትንሹ ለአንድ አመት ያክል የቅድመ መጀመሪያ ደረጃ ትምርት እንዲዳረስ እንዲያደርጉ ያሳስብ ነው። መንግስታት ከበጀታቸው 10% ለህፃናት ትምህርት መመደብ አለባቸው ይላል ዩኒሴፍ። ዛሬ በዚህ መልኩ የወጣው ወጪ ነገ በዓለም አቀፍ ኢኮኖሚ ተወዳዳሪ ሆነ ሰራተኛ ኃይል በመፍጠር ሀገራቱ አትራፊ እንዲሆኑ ይረዳቸዋል ሲል ድርጅት ይመክራል።
ሀብታሙን ላደረሰን ላጠናቀረው የሊሳሽ ላይን ዘገባና መሰግናለን። አሁን ደግሞ ወደ ቀጣዩ ዘገባችን እንለፍ።
በኢትዮጵያና በዩናይትድ ስቴትስ መካከለ ያለው ግንኙነት ስራ ፈጠራን በመደገፍና በዘላቂ መዋለ ንዋይ ላይ ያዘነበለ እንዲሆን ለማስቻል እንደሚሰሩ አዲሱ አምባሳደር ፍጹም አረጋ ተናግረዋል። የሹመት ደብዳቤያቸውን ሰሞኑን ለፕሬዝዳንት ትራምፕ ያቀረቡት አምባሳደር ፍጹም ከቪኦኤ ጋር ባደረጉት ቃለ ምልልስ በውጭ ያሉ ኢትዮጵያን ሀገሪቱ ውስጥ አለ የሚሉት ለውጥ በውጤታማና በተረጋጋ መንገድ እንዲቀጥል ለማድረግ እንዲተጉ ጥሪ አስተላልፈዋል። ያነጋገራቸው ሰለሞን አባተ ነው። በመቀጠል እንዲቀርባ
በዩናይትድ ስቴትስ የኢትዮጵያ ባለሙሉ ስልጣን አምባሳደር ፍጹም አረጋ የሹመት ደብዳቤያቸውን ከትናንት በስቲያ ሰኞ ለፕሬዝዳንት ዶናልድ ትራምፕ ያቀረቡ ጊዜ በፕሬዝዳንቱ ቢሮ ተቀምጠው ተነጋግረዋል። ፕሬዝዳንቱ በአሁን የኢትዮጵያ ሁኔታ ላይ ያላቸውን ሐሳብ እንዳካፈሏቸው አምባሳደሩ ተናግረዋል። በተለይም በበረራ ቁጥር ኢቲ 302 ላይ ቢሾፍቱ አቅራቢያ የደረሰውን የቦይንግ 737 ማክስ 8 አደጋም በድጋሚ እንዳነሱላቸው ተቆመዋል። በአሁኑ ጊዜ በኢትዮጵያና በዩናይትድ ስቴትስ መካከለ ያለውን ግንኙነት አስመልክቶም ሀገሮቹ ከእለት ሰባዊ እርዳታ ወደ ዘላቂ መዋዕለ ንዋይና የመሰረተ ልማት ግንባታ እንዲሁም ሥራ ፈጣሪነትን ወደ መደገፍ እንዲያድግ እንደሚሰሩ አምባሳደር ፍጹም ገልጸዋል።
ባለፈው አንድ አመት ኢትዮጵያ ውስጥ የተካሄደው ፈጣን ሪፎርም ወደ መልካም መንገድ እየሄደ እንደሆነ፣ በተለይ የግል ሴክተሩን ለመደገፍ ምርጥ አጋጣሚ እንደሆነ፣ ስለዚህ እንደዚህ አይነት ለውጥ ደግሞ ፈጥኖ ዜጎችን ለመጥቀም ትልቅ እድል ስላለው መደገፍ እንዳለበት እንደሚያምኑ፣ ስለሆነም ከምን ጊዜውም በላይ በሁለቱ ሀገሮች መካከል ያለው ግንኙነት ዘላቂ ጥቅም በሚያረጋግጥ መንገድ ምን ማለቴ ነው? በእርዳታ ላይ ጥገኛ በሆነ መንገድ ከሆነ እርዳታውን ስፋት ብቻ አይተን መልካም ግንኙነት ነው ስንል ቆይተናል። እርዳታ ከችግር ለመውጣት በጊዜ አይነት ጥሩ ነገር ነው፣ ግን ዘላቂ ነገር የሚያመጣው በእግራችን በሙሉ እግራችን እንድንቆም የሚያደርግ ድጋፍ ስለሆነ በዛ መንገድ ከመቼውም ጊዜ የተሻለ እንደሆነ ተሰማኛል።
የኢትዮጵያ የዛሬ የመረጋጋት ማጣት የውጭ ኢንቨስትመንትን ለመሳብ በሚደረገው ጥረት ላይ ያለውን ጫና አስመልክቶ የተናገሩት አምባሳደር ፍጹም ማሳሰቢያና ጥሪ አላቸው።
ይሄ ሁኔታ እንዲቀየር እያንዳንዱ ዜጋ ከግጭት የሚገኝ ጥቅም እንደሌለ ተገንዝቦ ለሰላማዊ ሁኔታ ለእድገት የሚያስችል ሁኔታዎች ውስጥ መስራት አለበት ነው። እንደ ቪኦኤ አይነት ከፍተኛ ኃላፊነት የሚሰማቸው ሚዲያዎችም በመልኩ ማለት እንደዚሁ የሚኖራቸው ሚና እጅግ ከፍተኛ ነው። ሰላማዊ ሁኔታ እንዲመጣ ሰላም የሚፈልግ ህዝብ መኖር አለበት። ህዝባችን ሰላም የሚፈልግ ነው። ስለዚህ የታወከ የሚያስመስሉ በጣም ጥቂት በየቦታው ብዙ ነገሮች እንዳሉ አስመስለው የሚዘግቡ በሶሻል ሚዲያም እንደዚህ ያሉ፣ ግን በርግጥም ደግሞ የኢንተርናሊ ዲስፕሌስድ ፒፕል ወይም ደግሞ
የተፈናቀሉ
ዜጎችን ቁጥር ቀላል አይደለም። ውዥንብሮቹ የበለጠ ያባሱት ነው። አሁን የተፈጠሩ ችግሮችን እንዴት አርገን እንሰብስበው፣ እንዴት አርገን ጉዳቱ ከዚህ በላይ እንዳይከፋ እንስራ የሚለው ላይ በጣም መስራት ይኖርብናል።
ዩናይትድ ስቴትስ ውስጥና በሌላውም ዓለም ያለውን የኢትዮጵያ ዳያስፖራና በኢትዮጵያ መንግስት መካከለ ያለውን የመሻሻል አዝማሚያ ያሳየውን ግንኙነትና በቅርብ ሳምንታትም እየተስተዋሉ ያሉ የተወሰነ የቅሬታ ሁኔታዎች ለማጽዳትና ለማስተካከል ኤምባሲውም እርሳቸውም ሊሰሯቸው ያቀዱ ክንዋኔዎችን አምባሳደሩ ተቋቁመዋል።
ለውጥ ደግሞ በአንድ ጊዜ ሳይጠናቆ የሚቋጭ ስላልሆነ ሂደት ውስጥ ነው ያለነው ማለት ነው። ስለዚህ ዳስፖራው ካሁን በፊት ባሳየው ጨዋነት አገር ወዳድነት ለሀገሩ ስለሚያመው ነው እንደዚህ ሆኖ ብዬ ነው ማስበውና የተመቻቸው ሁኔታ ውስጥ ኖሮ ግን ወገኑ በተሻለ ሁኔታ ውስጥ እንዲኖር ስለሚመኝም ጭምር ያደረገው ትግል ነው አድርገም ወስደው። ስለዚህ አሁንም በብስለት የጀመረውን የለውጥ ጉዞ በመደማመጥ እንደሚያጠናቅቅ ትልቅ እምነት አለኝ። ስለዚህ ዳስፖራውን የሰለጠነ ዲሞክራሲ ባለበት አገር ውስጥ በሐሳብ የበላይነት በሚያምን ህብረተሰብ ውስጥ የሚገኝ እንደመሆኑ ያለውን ሐሳብ በተሻለ ለማስረጽ በትርክር ማለት ነው የሚተጋ የበሰለ ማህበረሰብ አድርጌ ስለምወስድ በጣም ጥሩ የሆነ በጋራ የመስራት መንፈስ ይኖራል ብዬ ተስፋ አደርጋለሁ። ይህንንም ለማረጋጋት ካሁን በፊት የነበሩ መድረኮች በራሳቸው ወቂ ናቸው። በቅርቡም ደግሞ በዋሽንግተን እንዲሁም ሜሪላንድ እና ቨርጂኒያ የሚገኙ የተለያዩ ማህበረሰብን የሚወክሉ ከነሱ ጋራ እንዴት አብረን ብንሄድ ይሻላል የሚል መድረክም ለማዘጋጀት እየሰራን ያለ ነው። ዳያስፖራ ትኩረቱን ወገኑ ላይ በሐሳብ እንደሚያግዘው ሁሉ በዳያስፖራ ትራስት ፈንድ በኩል በጀመረው መንገድ አጠናክሮ እንዲሄድ ምቹ ሁኔታዎችን የመፍጠር ስራዎች በቀጣይ እንሰራለን።
ከአምባሳደር ፍጹም አረጋ ጋር የተደረገው ሙሉ ቃለ ምልልስ የፊታችን እሁድ ምሽት ይቀርባል። የቪዲዮው ቅጂ በዌብሳይታችንና በፌስቡክ ገጻችን ላይ ይገኛል። ለአሜሪካ ድምፅ ሰሎሞን አባተ ነኝ፣ ዋሽንግተን።
ሳይንስ በደቂቃ። ትናንት ረቡዕ በጉጉት ሲጠበቅ የነበረ ጋዜጣዊ መግለጫ በዋሽንግተን ዲሲ ከተማ ተደርጓል። የኤቨንት ሆራይዘን ቴሌስኮፕ ጣቢያ ኃላፊ የሆኑት ሼፐርድ ዶልቨን አስደናቂ የሥነ ሕዋ ክስተትን ይፋ አድርገዋል። በዛሬው ዕለት አይታይም ብለን ያሰብነውን ለማየት መቻላችንን ስንገልጽላችሁ ደስታችን ወደር የለውም። ጥቁሩን ሽንቁር ለማየትም ምስሉን ለማስቀረትም ችለናል ነው
ያሉት።
ጥቁር ሽንቁር እየተባለ የሚጠራው የጠፍር አካል ከፀሐይ 6.5 ጊዜ የሚልቅ ክብደት አለው። የሚገኘው ደግሞ M87 ተብሎ በሚጠራው የከዋክብት ቀጠና ወይንም ጋላክሲ ውስጥ ነው። ከመሬት ያለው ርቀት 50 ሚሊዮን የብርሃን ዓመት ነው። በነገራችን ላይ አንድ የብርሃን ዓመት ከ9 ትሪሊዮን ኪሎ ሜትሮች በላይ ነው። ጥቁር ሽንቁር ከፍተኛ የስበት ኃይል ያለው በቀጠናው ከገቡ መልሰው ሊወጡበት የማይችሉት የጠፍር አካል ነው።
አድማጮች ዛሬ በካፒና ጉዟችን እኔ በጣም በመወደው አምሳሏ የጥላሁን ገሰሰ ዜማ ነው የምንሰናበታችሁ።
ቢቀጥል በወደድ ነበር ነገር ግን መሰናበት አለብን። በፌስቡክ @voyamharik በትዊተርም እንዲሁ #gabinavoyን በመጠቀም አስተያየታችሁን አድርሱን ብለናል።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ሀብታሙ ስዩም ነበር። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያበረ
ቲያን በስርጭት ምህንድስና አብራን ነበረች። መልካም ምሽት። ደህና ደሩ።
ደህና ደሩ።
ኩን ራዲዮ ሰገለ አሜሪካቲ